ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ።
ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የሚፈልገው። ከማንም ጋር ለምን? ከእያንዳንዱ የሰላም ቀን ትርፍ ስለምናገኝ። ይሄ ትኩሳት ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞታል፣ ወጣት ነው። ሊሰራ የሚችል ሰው ይሞታል። በዛም ሞተ በዚህም ሞተ ያው ነው።
ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ በሰፊው ይቀርባል። ማክሰኞ ሰኔ 7 2014 ዓ.ም ምረት ጤና አስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ፓትሪክ ዲያ፣ የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ። የዕለቱን ዝግጅት ካስተናዱ ባልደረቦቻችንና ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
ናስተልኝ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የኢትዮ ንቃት የዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ በ30,000 ብር ዋስትና ከእስር እንድትፈታ የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ትናንት ሰኔ 6 ቀን የሰጠው ውሳኔ እንዲጸና የፌደራሉ ከፍተኛ ፍርድ ቤት በዛሬው ዕለት አዟል። በጋዜጠኛ ተመስገን ደሳለኝ ላይ ደግሞ አቃቤ ሕግ ክስ ለመመስረት የጠየቀው የ15 ቀናት ጊዜ በፌደራል የመጀመሪያ ደረጃ ፍርድ ቤት ተፈቅዶለታል። በገበያኑ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬ እንዲሁም በሮሃ የዩቲዩብ ሚዲያ አዘጋጅ መዓዛ መሐመድ ላይ ፖሊስ ምርመራውን አጠናቅቆ እንዲያቀርብ ለሰኔ 13 ቀጠሮ ተሰጥቷል። ዝርዝሩን ከአዲስ አበባ ኬኔዲ አባተ ይዟል።
የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ ለሆነችው መስከረም አበራ በፌደራሉ የመጀመሪያ ደረጃ የእስር ፍርድ ቤት የተሰጠው የዋስትና መብት እንዲሻር መርማሪ ፖሊስ ትናንት ያቀረበው ይግባኝ በፌደራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ውድቅ ሆኗል። ከፍተኛ ፍርድ ቤቱ በዛሬ ችሎቱ መስከረም አበራ በ30,000 ብር ዋስ ከእስር ትለቀቅ በሚል የእስር ፍርድ ቤቱ የሰጠውን ውሳኔ እንዳጸና ጠበቃዋ አቶ ሄኖክ አክሊሉ ለቪኦኤ ገልጸዋል።
እኛ ዋስትናውን አስይዘናል። እንግዲህ ፖሊስ እያለ ያለው ምንድነው? ሰበር ሰሚ ችሎት ፍርድ ቤት አቅርቤ ጉዳዩ ይታይልኝ ብሏል። እስካሁን አልፈታትም።
በተያያዘ ዜና ከሳምንት በፊት የዋስትና መብታቸው ተሽሮ መዝገባቸው ወደ ፌዴራል የመጀመሪያ ደረጃ ፍርድ ቤት የተመለሰባቸው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ፣ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድም ዛሬ ፍርድ ቤት ቀርበዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በዛሬ ችሎቱ በጋዜጠኛ ተመስገን ደሳለኝ ላይ አቃቤ ሕግ ክስ እንዲመሰርት የ15 ቀናት ጊዜ እንደሰጠው ጠበቃው አቶ ሄኖክ ተናግረዋል።
ተመስገን ደሳለኝ ፖሊስ ቀርቦ ምርመራውን ጨርሻለሁ፣ ከዚህ በኋላ ማጣራት የለኝም፣ ለአቃቤ ሕግ ጉዳዩን አስተላልፌያለሁ አለ። በዚህ ላይ አቃቤ ሕግ ቀርቦ አዎ መዝገቡ ደርሶኛል፣ ተደራራቢ ወንጀሎች ፈጽመዋል ብዬ ስለጠረጠርኳቸው መዝገቡን አይቼ ክስ እንደመሰረት 15 ቀን ጊዜ ይሰጠኝ በሚል ፍርድ ቤቱን ጠየቀ። ያ ይሄ ሊሰጥ አይገባም። ምክንያቱም አቃቤ ሕግ ከመጀመሪያው ጊዜ ጀምሮ ይህን መዝገብ እንደሚከታተለው ተገልጿል። ለዚህ ለፍርድ ቤቱ ራሱ ያውቃል። መዝገቡን ደረጃ፣ መዝገቡ ያለበት ምንድን ነው የሆነው የሚለውን ነገር ያውቃል እና ምንም አያቀርቦ እንደ አዲስ 15 ቀን መጠየቁ ተገቢነት ያለው አይደለም። ይሄ ጊዜ ቀጠሮ ፍርድ ቤት ዋስ ሊለቃቸው ይገባል የሚል እና ተመሳሳይ ክርክሮችን አቀረበ። መጨረሻ ላይ ያው ፍርድ ቤቱ ለአቃቤ ሕግ ክስ የሚመሰረትበት 15 ቀን ሰጥቻለሁ ብሎ ቀጠሮ ሰጥ
የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲዩብ ሚዲያ አዘጋጇን መዓዛ መሐመድን በተመለከተ ደግሞ ፖሊስ በሁለቱ ግለሰቦች ላይ የሚያደርገውን ምርመራ አለማጠናቀቁን ገልጾ ተጨማሪ 14 ቀን እንዲሰጠው ጠይቋል። የእግራ ቀኙን ክርክር ያዳመጠው ፍርድ ቤቱ ለፖሊስ ዛሬን ጨምሮ 6 የምርመራ ቀናትን በመፍቀድ ለሰኔ 13 2014 ዓ.ም ተለዋጭ ቀጠሮ እንደሰጠ ነው አቶ ሄኖክ የገለጹት። ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙት ሁሉም የሚዲያ ባለሙያዎች ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ነው በቁጥጥር ስር የዋሉት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ሚኒስትር ቪክቶሪያ ኑላንድ ትናንት ሰኞ በሞቃዲሾ ከሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ ጋር ተገናኝተው ተወያይተዋል። ዩናይትድ ስቴትስ የጸጥታ የመልሶ እርቅና የለውጥ አጀንዳዎቻቸውን እንደምትደግፍ የገለጹላቸው መሆኑን የሚኒስቴሩ ቃል አቀባይ ቢሮ ያወጣው መግለጫ አስታውቋል። በተጨማሪም ዩናይትድ ስቴትስ በሶማሊያና በአፍሪካ ህብረት መሪነት የሚካሄዱ ጸረ ሽብርተኛ ጥረቶችን መደገፏን እንደምትቀጥልም ምክትል ሚኒስትሯ ገልጸውላቸዋል። ሶማሊያ የተደቀነባትን ከባድ ድርቅና የምግብ እጥረት በተመለከተም የፕሬዝደንቱ የድርቅ ምላሽ ልዩ ተወካይ አብዲራህማን አብዲሻኩር ዋርሳሚና የተለያዩ የተባበሩት መንግስታት ድርጅት ተቋማት ተጠሪዎች ጋራ ውይይት ማካሄዳቸው ታውቋል። መግለጫው አስከትሎም የዩናይትድ ስቴትስ መንግስት ለአፍሪካ ቀንድ በመደበው ወደ 105 ሚሊዮን ዶላር የሚጠጋ አዲስ ሰብአዊ ድጋፍ በሶማሊያ የከበደ ረሃብን ለመከላከል የሚያስፈልግ አጣዳፊ የምግብ እርዳታና ሌሎችም ሰብአዊ ድጋፎችን ለመስጠት እቅድ ያለው መሆኑን ምክትል ሚኒስትር ኑላንድ መግለጻቸውን አመልክቷል። በሱዳን ዳርፉር ክፍለ ግዛት በአረቦችና አረብ ባልሆኑ ቡድኖች መካከል በተካሄደ ግጭት ከ100 የሚበልጡ ሰዎች መገደላቸው ተዘገበ። በክፍለ ግዛቲቱ በቅርብ ወራት በመቶዎች የተቆጠሩ ሰዎች ተገድለዋል። ይህ የኋለኛው ግጭት ባለፈው ሳምንት የተቀሰቀሰው ከምዕራብ ዳርፉር ዋና ከተማ ከኤልጌኒና 160 ኪሎ ሜትር ርቀት ላይ በሚገኘው ኩልቡስ ወረዳ በሬዚጋት አረቦችና አረብ ባልሆኑት ጊሚር ጎሳዎች መካከል መሆኑ ነው የተዘገበው። ይህ የኋለኛው ብጥብጥ የሚያሳየው በጀነራል አብደልፋታ አልቡርሃን የተመራው ወታደራዊ መፈንቅለ መንግስት በዳርፉር የጸጥታው ሁኔታ ይበልጡን እንዲደፈርስ ማድረጉን የሚያመለክት ነው ተብሏል። ትናንት ሰኞ የተባበሩት መንግስታት ድርጅት ልዩ ተወካይ ዎልከር ፐርስ ኩልቡስ ላይ የተካሄደው ብጥብጥ ተቀባይነት እንደሌለው ገልጸው የግጭቱ መሰረታዊ መንስኤ መፍትሄ እንደሚያስፈልገው አጉልቶ የሚያሳይ ነው ብለዋል። የ1994ቱ የሩዋንዳ የዘር ጭፍጨፋ ቀንደኛው በገንዘብ አስተባባሪ ተብለው የተወነጀሉት ፌሊሲየን ካቡካ ፍርድ ቤት መቆም ይችላሉ ሲል የሄጉ የተባበሩት መንግስታት ድርጅት ፍርድ ቤት ትናንት ውሳኔ ሰጠ። የፍርድ ሂደቱ በአስቸኳይ መጀመር አለበት ብሏል። የ87 ዓመቱ ካቡጋ ለ25 ዓመታት ተሰውረው ኖረው ከሁለት ዓመታት በፊት ፓሪስ ውስጥ መያዛቸው ይታወሳል። ጠበቆቻቸው በህመም ምክንያት የፍርድ ሂደታቸው እንዲቋረጥ ባቀረቡት ጥያቄ አሳማኝ ምክንያት አልሰጡም ነው ያለው ችሎቱ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩናይትድ ስቴትስ ዜና በአሜሪካውያን ላይ የነዳጅና የምግብ ዋጋ ማሻቀቡ እንዲሁም የኢንቨስትመንት ገንዘባቸው እየተነነ መሄዱ በፕሬዝደንት ጆ ባይደን እና በአስተዳደራቸው ላይ ጫና አሳድሯል። የዋጋ ግሽበቱና የድርሻ ገበያ ዋጋ መውደቁን ተከትሎ የፕሬዝደንት ጆ ባይደን የህዝብ ድጋፍ መጠን ቀንሷል። ይህ የሆነው ወሳኝ የሆኑት ፕሬዝደንታዊ ስልጣን አጋማሽ ምርጫዎች ከመንፈቅ ያነሰ ጊዜ በቀራቸው በዚህ ወቅት መሆኑ ነው። ትናንት የፕሬዝደንቱን የመራጭ ድጋፍ ማሽቆልቆል በሚመለከት በጋዜጠኞች የተጠየቁት የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ፕሬዝደንቱ ለህዝቡ በገቡት ቃል ላይ አትኩረው እየሰሩ ናቸው ሲሉ መልስ ሰጥተዋል። በቅርቡ ከፍ ብሎ የነበረው የዩናይትድ ስቴትስ ቁልፍ የድርሻ ዋጋ ሰንጠረዥ S&P 500 የሚባለው በ20 ከመቶ ማሽቆልቆሉን ተከትሎ ስለተደቀነው አስከፊ የምጣኔ ሀብት ሁኔታ ተጠይቀው ሲመልሱ እንዲህ ብለዋል።
የአሜሪካ ህዝብ እነዚህን ፈተናዎች በሚገባ ለመጋፈጥ በሚያስችለው ቁመና ላይ ይገኛል።
የዩናይትድ ስቴትስ ፌደራል ሪዘርቭ የዋጋ ግሽበቱን ለመቆጣጠር በዚህ ሳምንት እንደገና የወለድ መጠኑን ከፍ ያደርገዋል ተብሎ ይጠበቃል። የሩሲያ ኃይሎች ከሲቬሮዶኔትስክ ጋር የሚያገናኘውን የመጨረሻውን ድልድይ እንዳፈረሱት የዩክሬን ባለስልጣናት ተናገሩ። በዚህም የተነሳ በቅርብ ሳምንታት ዋና የውጊያ ግንባር ሆና ከሰነበተችው የምስራቅ ዩክሬኗ ከተማ አሁንም ያልወጡ ሲቪሎችን ማውጫ መንገድ እንደሌለ የገለጹት ሩሲያውያኑ መሃል ከተማዋን ለመያዝ እየሞከሩ መሆናቸውን የዩክሬን የጦር ሰራዊት አስታውቋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዶንባስን ለመቆጣጠር እየተካሄደ ያለው ጦርነት በአውሮፓ ከተካሄዱ ከባድ ጦርነቶች አንዱ ሆኖ በታሪክ የሚመዘገብ ነው ብለዋል። በዚህ ውጊያ የምንከፍለው ዋጋ እጅግ ከፍተኛና አስፈሪ ነው ያሉት ዜሌንስኪ አጋር ሀገሮች ዘመናዊ መድፎችን እንዲልኩ እንደገና ተማጽነዋል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል። The Voice of America.
ቆንጅታየን ለሰዓቱ ያለም ዜና መሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ማክሰኞ ሰኔ 7 2014 ዓ.ም ተመረጥ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምጽ አቀናባሪያችን ጆጊል ነው። ባለም ዜናዎች የጀመረው ወደብኛ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ እለቱ አቪርስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን እናሰማችሁ።
ከስድስት ወር በላይ ነው አንድ ጊዜ ነው በመሃል ያገኘዋቸው። በመሃል ያው በቮይስ ሜሴጅ ነው ያገኘዋቸው። እትለያዩ አንድ የኤንጂኦ ጓደኞች ጓደኛ ያለ እንደምንም ብሎ ከአንድ የቀባል በለጠ ቮይስ ሜሴጅ አመጣልኝ። ያኔ የድምጽ መልእክት ያኔ ሰማዋቸው።
የድምጽ መልእክት ሰላምታን በመልእክተኛ ይሰኛል። የስልክና የኢንተርኔት አገልግሎት በተቋረጠባት ትግራይ ክልል ለሚገኙ ቤተሰቦቻቸው ሰላምታ ለማድረስ ድምጽ እየቀረጹ እንደሚልኩ የተናገሩ አንዳንድ የአዲስ አበባ ነዋሪዎች ውስጥ ነው ቀደም ብሎ የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ቀደም ብለን በመግቢያው ያስተዋወቅነው ዝግጅት ነው ከህወሓት ጋር ድርድር ለማድረግ በሚያስፈልጉ ቅድመ ሁኔታዎች ጥናት እየተደረገ መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ ገለጡ። የኢትዮጵያ ፌዴራል መንግስት ከህወሓት ጋር የሚደራደረው ምን አይነት ሁኔታዎች ሲሟሉ እንደሆነ የሚያጠና ኮሚቴ ተቋቁሞ በስራ ላይ መቆየቱንም ጠቅላይ ሚኒስትሩ ለፓርላማው አስታውቀዋል። ድርድሩም የሚካሄደው በዚሁ ኮሚቴ መሆኑን የገለጹት ጠቅላይ ሚኒስትሩ በአቶ ደመቀ መኮንን የሚመራው ኮሚቴ ለድርድር በሚያስፈልጉ ጉዳዮች ላይ የሚያደርገውን ጥናት አጠናቆ በሁለት ሳምንታት ጊዜ ውስጥ ለሚኒስትሮች ምክር ቤት እንደሚያቀርብም ጠቁመዋል። መንግስታቸው ሰላምን ለማምጣት ከፍተኛ ጥረት እንደሚያደርግ የተናገሩት ጠቅላይ ሚኒስትር አብይ የተለያዩ ችግሮች ውስጥ ይገኛል ያሉት የትግራይ ህዝብ በማሰብ የተወካዮች ምክር ቤትም የሰላም ጥረቶችን እንዲደግፍ ሲሉ ጠይቀዋል። በተለያዩ ሀገሮች ውስጥ በድብቅ ድርድር እየተካሄደ እንደሆነ የሚሰራጩትን መረጃዎች ይሐሰት ናቸው ብለዋል። በህግ ማስከበርም ስም በአማራ ፋኖ ላይ የጅምላ እስርና አፈና ተፈጽመዋል በሚል የሚቀርቡትንም ክሶች የሐሰትና በፋኖ ስም የመጠቀም ሙከራ ናቸው ነው ያሉት ጠቅላይ ሚኒስትሩ። ዛሬ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ሲመልሱ የሚዲያ ባለሙያዎች እስርም ህግ የማስከበር እርምጃ አካል ነው ያሉት። ኬኔዲ አባተ ነው የተከታተለው።
ጠቅላይ ሚኒስትር አብይ አህመድ የፌዴራል የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 13ኛ መደበኛ ጉባኤ ላይ ከአባላት ለተነሱላቸው በርካታ ጥያቄዎች ምላሽ ሰጥተዋል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል ከህወሓት ጋር በተለያዩ ቦታዎች ድርድር እየተካሄደ ነው በሚል የሚወጡ መረጃዎችን የተመለከተ የሚገኝ ሲሆን ጠቅላይ ሚኒስትሩ እነዚህ መረጃዎች ሐሰት መሆናቸውን በመግለጽ አስተባብለዋል።
እኛ ዋጥ አርገን ኢሞሽናችንን ወደ ሰላም እንሄድ ምን ፈልጎ ይሄንን ነው ዲፕሊፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምፈልገው ከማንም ጋር። ለምን ከእያንዳንዱ የሰላም ቀን ትርፍ ስለምናገኝ። ይሄ ተቆሳት ዶላር ነው። ሰው ይሞታል ወጣት ነው። ሽማግሌ እኮ አለ ይሞታል ወጣት ነው። ሊሰራ ምንሽ ሰው ይሞታል። በዛም ሞተ በዚህ ሞተ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይሄን ተጠብቀው ሆኖ ናይጄሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ ይባል ተረት ግን ተረት ነው።
ሆኖም መንግስታቸው ሰላም ለማምጣት በመስራት ላይ መሆኑን የገለጹት ጠቅላይ ሚኒስትር አብይ ከህወሓት ጋር ድርድር ለማድረግ የሚያስፈልጉ ቅድመ ሁኔታዎችን የሚያጠና ኮሚቴ መቋቋሙን ተናግረዋል። ኮሚቴው የጥናቱን ሪፖርት ሲያቀርብና ከህወሓት ጋር ንግግር ሲጀመር ለህዝቡ ይፋ እንደሚደረግም ነው የገለጹት።
ፓርላማው ብቻ ሳይሆን የኢትዮጵያ ህዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትን ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል። ክቡር አቶ ደመቀ መኮንን ይመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ትፈልጋለች? ዝም ብሎ ድርድር አይካሄድም፣ ብዙ ስራ አለ። ምን ሲሳካ ነው የምንነጋገረው? እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል። እስከዛ ድረስ እስካሁን ለሰፈታይ ሪፖርት አላቀረበም። ምናልባት በሚቀጥሉት 15 ቀናት እንጠብቃለን። ኮሚቴው ሪፖርት ዝር ሲቀርብ 1 2 3 4 ሲሟሉልኝ ንግግር ማድረግ ይችላለሁ። በዚያ ሳይት ይሄ ሊሟላ ፈልጋለሁ እኔ ደግሞ ይሄን አረጋለሁ ለሰላም ስለ ይዋጋ ከፍላለሁ ቢል አስተሳሰብ ሲመጣ ለህዝባችን በግልጽ እናውጃለን። የሚደራደረው ኮሚቴ ይሄው ኮሚቴ ነው። እኔ ናይጄሪያ ሂጄ ሶማሌ ሂጄ የምገናኝበት ምክንያት የለም። ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እኛ ውጊያ አልደበቅንም እኮ ውጊያ መጥቷል፣ አገር ተደፍሯል። በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት እናስደብቃለን።
ጥናቱን በማድረግ ላይ የሚገኘው ኮሚቴ መቼ እንደተቋቋመና ከመቼ ጀምሮ ወደ ስራ እንደገባ ግን ጠቅላይ ሚኒስትሩ በማብራሪያቸው አላነሱም። በመንግስት በኩል ሰላምን ለማምጣት ከፍተኛ ጥረት እንደሚደረግም የተናገሩት ጠቅላይ ሚኒስትሩ የተወካዮች ምክር ቤትም የተለያዩ ችግሮች ውስጥ እንደሚገኝ ለገለጹት የትግራይ ህዝብ በመቆርቆር የሰላም ጥረቶችን እንዲደግፍ ጠይቀዋል።
በሰላም የሚገኝ ማንኛውም ድል ደግሞ ካለ ማንኛውም ደግሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን። አሁን ሪፖርት ሰብሰባ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን። በእነዚህ ፖይንቶች ለመነጋገር ዝግጁ ነን ብለን ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው። አንደኛው መፈናቀል ያለች እህቴ አንደኛው የሚጠቀመው የትግራይ ህዝብ ነው። ከፍተኛ ችግር ላይ ስለሆነ ይሄ ፓርላማ ለዚያ ህዝብ መቆርቆር አለበት። ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎች እንደ ደንታ ያላቸውም ጄኔራላቸው ነው ያስካገኘ እነሱ የፓወር ጉዳይ ይሽዋቸው አይደለም። እነሱ እንደ ውሃ ካገኙ ይሽዋቸው አይደለም። ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችንም ይጠበቅ መሰለኝ።
በህግ ማስከበር ስም ባለፉት ሳምንታት በዜጎች ላይ የመብት ጥሰቶች፣ አፈናና የጅምላ እስር ተፈጽመዋል በሚል የቀረበላቸውን ጥያቄም ጠቅላይ ሚኒስትሩ አስተባብለዋል። ህግ ማስከበር ያሉት እርምጃ በህብረተሰቡ ጥያቄ የተጀመረ እንደሆነና በተገኘው ውጤትም ህብረተሰቡ ደስተኛ መሆኑንም ነው የገለጹት። ባለፉት ሁለት ወራት እጅግ ውጤታማ የህግ ማስከበር ስራ የተሰራው በኦሮሚያ ክልል ነው ያሉት ጠቅላይ ሚኒስትር አብይ በዚህም ከ1000 በላይ የሸኔ አባላት ተገድለዋል፣ በሺዎች የሚቆጠሩ ደግሞ ተማርከዋል ሲሉ አክለዋል። በሁለተኛ ደረጃ ውጤታማ ስራ ተሰርቷል ባሉት በአማራ ክልል ደግሞ የተገደሉ ሰዎች ስለመኖራቸው ባይገልጹም በቁጥጥር ስር ከዋሉት መካከል 3500 የሚሆኑት የከዱ የሰራዊት አባላት እንደሆኑ ጠቅሰው ከፋኖ ጋር በተያያዘ ለሚቀርበው ወንጀላም ምላሽ ሰጥተዋል።
ፋኖ ለአማራም ለኢትዮጵያም ኩራት ነው፣ እንጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ ያዊን ውዳሴ ምገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም። አርጓል ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ያረጥ ነው አይደለም። በከተማ ተኩስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥረፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም። መስመር መስንተነ ሲራጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ፣ የማታውቁ ሆነ ይሄን ጠይቁ ህዝባችሁ። በነገራችን ላይ ክብራቱ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርመው 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት መጣ ነው?
በየአካባቢው የሚካሄዱ የህግ ማስከበር እርምጃዎች በክልሎች የጸጥታ ኃይሎች ብቻ እንደሚካሄዱም ያብራሩት ጠቅላይ ሚኒስትሩ እርምጃው ተጠናክሮ ይቀጥላልም ነው ያሉት።
አማራ ክልል ላይ መረጃ ብዙ ከተማዎች ሰው እናቶች ተኝተው ያደረ ያሉት አሁን የጥይት ድምጽ ስለቀነሰ የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች።
ከሚዲያ ባለሙያዎች መታሰር ጋር በተያያዘ ለተነሳላቸው ጥያቄ በሰጡት ምላሽ እርምጃው ህግ የማስከበር አካል እንደሆነ አብራርተዋል።
አንድ ሰው ጧጧ አክቲቪስት ነው፣ አንቂ ነው፣ ከሳ ፖለቲከኛ ነው፣ ከዘራው ጋዜጠኛ ነው፣ ሲያባላ አክቲቪስት ነው፣ ሲጠየቅ ደግሞ ጋዜጠኛ ነው። ይህም ትክክል አይደለም ወገኖቼ። በቋፍ ነው ያለው ይሄ ሀገር መጣከር አለበት። ዝም ብሎ ማንንም እየተነሳ መከላከያን የሚያፈርስ ስራ አትደግፉ። እነዚህ አክቲቪስቶች እናንተ ምታወሩላቸው እኮ በኢሜል የአማራ ጀነራል አትዋጋ የኦሮሞ ጀነራል አትዋጋ እያሉ መከላከያን የሚያፈርሱ ናቸው። መከላከያ ከፈረሰ ማንኛውም ሞመንት ውስጥ ተፈርሳለ። ተቋምን የሚያፈርሱን ሰዎች አክቲቪስት ነው ጋዜጠኛ ነው እያንስን አንስታቸው። ኦሮሞን አማራ ላይ እስላም ክርስቲያን እስላም ተነስ ክርስቲያን ተነስ የሚል ጋዜጠኝነት ነው አሁን አብሮ የኖረ ህዝብ እንደፈለገ የሚያባላ ሳሪ ሲቸገርኩ ተነስ ይላል ተነስ ሚዲያ ላይ። ህገወጥ ነው፣ የትክክል አይደለም። መቀስቀስ አይቻልም፣ ይታሰራል ከቀሰቀሰ። የሀገር ሉዓላዊነት መያዣ አድርጎ ዴሞክራሲ የለም። ሀገር ሲኖር ዴሞክራሲ ይሄ እኮ የኢትዮጵያ ዴሞክራሲ ነው። ኢትዮጵያ ምን አለ ዴሞክራሲ? ከአሁን በኋላ መከላከያ በማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ። ቢኮዝ መከላከያ ከፈረሰ የለም።
ጠቅላይ ሚኒስትሩ የሀገራዊ ምክክር ኮሚሽኑን ተግባራት ጨምሮ በሌሎችም ጉዳዮች ላይ ለተነሱላቸው ጥያቄዎች ሰፊ ማብራሪያና ምላሽ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አመሰግናለሁ። በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ኦሮሚያ ክልል ነው የምንሻገረው። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢና ቄለም ወለጋ ዞን ከተሞች ውስጥ በመንግስት ኃይሎችና የመንግስት ባለስልጣናት ሸኔ በሚሏቸው ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩት ታጣቂዎች መካከል የተኩስ ልውውጥ መካሄዱን የአሜሪካ ድምጽ ያነጋገራቸው የየከተሞቹ ነዋሪዎች አመልክተዋል። ጋምቤላ ከተማ ውስጥም ከማለዳው አንስቶ እስከ ረፋዱ ድረስ የዘለቀ የተኩስ ድምጽ ይሰማ እንደነበር ነው ነዋሪዎች የተናገሩት። በሌላ ዜና የጋምቤላ ክልል ኮሙኒኬሽን ጽህፈት ቤት በዛሬው ዕለት በማህበራዊ መገናኛ ገጹ ላይ ባሰፈረው ጽሁፍ በጋምቤላ ከተማ ተኩስ ከፍተው ነበር ባላቸው የሸኔና የጋምቤላ ነጻነት ግንባር አባላት ላይ እርምጃ ተወስደዋል ነው ያለው። የኦሮሚያ ክልል ባለስልጣናት ደግሞ ጊምቢና ደምቢዶሎ ውስጥ ተፈጥረዋል ስለተባሉት ሁኔታዎች መረጃ እንደሌላቸው አመልክተዋል። በሌላ በኩል ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ኦዳ ተርቢ ዛሬ በማህበራዊ መገናኛ ገጻቸው ላይ ባወጡት ጽሁፍ ከጋምቤላ ነጻነት ግንባር ጋር በመሆን ደምቢዶሎ ከተማ ላይ የጋራ ዘመቻ እያካሄዱ መሆናቸውን ተናግረዋል። ታኮር መልካ ነው የተከታተለው።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ከተማና አካባቢው ዛሬ ከማለዳው 12 ሰዓት ጀምሮ የተኩስ ድምጽ መስማቱን ለደህንነቴ ስለምሰጋ ስሜ አይጠቀስ ያሉ አንድ የጊምቢ ነዋሪ መሆናቸውን በስልክ የገለጹ ግለሰብ ተናግረዋል። የተኩስ ልውውጡ የተካሄደውም በመንግስት ኃይሎችና መንግስት ሸኔ በማለት በአሸባሪነት ከፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው የሸማቂ ቡድን መካከል መሆኑን ገልጸው የዘገባ እስከተጠናቀረበት ጊዜ ድረስ ማለትም እስከ ከቀኑ 10 ሰዓት መቀጠሉን ግለሰቡ ተናግረዋል።
ዋኔ ወል ባኔ ላለምት ነው የሚሆነው በእንጀሮችን ተቆዩኝ ነው ሰዓቴ ቁጠላማ ካፌቱ
ከቤት ወጥተን አላየንም። ምንም አይነት እንቅስቃሴ የለም። ከንጋት 12 ሰዓት ጀምሮ ተኩስ እስካሁን እስከ 10 ሰዓት በከተማው ዙሪያ ሙሉ ይሰማል። በተለይ በዲሳ መኩ፣ ሰርቄ፣ ጮሊ፣ ጫንጮ፣ ሰሪቲና ሌሎችም ስፍራዎች ላይ ተኩስ እየተሰማ ነው። እንደሰማነው የኦሮሞ ነጻነት ሰራዊትና የመንግስት ኃይሎች ናቸው የሚታኮሱት። ከጸጥታ ኃይሎች መካከል 5 ሰዎች ሞተዋል እየተባለ ነው። ከሲቪሎች መካከልም የቆሰሉ እንዳለ እየተነገረ ነው። በተጨባጭ ማረጋገጥ ባልችልም ነው ያሉት። በቄለም ወለጋ ዞን ደምቢዶሎ ከተማ ውስጥም ከማለዳው 12 ሰዓት ተኩል ጀምሮ በመንግስት ኃይሎችና በሸማቂዎቹ መካከል ከፍተኛ የተኩስ ልውውጥ እንደነበር በስልክ የገለጹ የከተማው ነዋሪ መሆናቸውን የተናገሩ ግለሰብም ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ድምጻቸውን በሬዲዮ እንዳይሰማ ጠይቀዋል። የተኩስ ልውውጡ እስከ ቀኑ 6 ሰዓት ተኩል መቆየቱን በመጠቆም ከስጋት የተነሳ ቤት ውስጥ መሬት ላይ ተኝተው የሚሆነውን በመጠባበቅ ላይ እንደቆዩ ገልጸዋል። ሸማቂዎቹ ተወላጆቹ ደምቢዶሎ ውስጥ ቆይተው ፎቶ ተነስተው በማህበራዊ መገናኛ ገጽ ላይ መለጠፋቸውንና ከሰዓት በኋላ ደግሞ የመንግስት ኃይሎች ከተማ ውስጥ መግባታቸውንና ውስጥ ለውስጥ ያሉ ሱቆች መከፈት መጀመራቸውን ገልጿል። ከተማይቱ ከፍተኛ ውጥረት ውስጥ መግባቷንና ነዋሪዎችም ከቤታቸው ሳይወጡ መቆየታቸውን ጨምረው ገልጿል። የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ የነገሩን ጠይቃቸው ሲሉ አጭር ምላሽ በመስጠት የስልክ ጥሪውን አቋርጧል። የክልሉ ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ስለ ጉዳዩ መረጃ እንደሌላቸውና ሌላ ጊዜ እንድንደውልላቸው በስልክ ገልጸዋል። በሌላ በኩል በጋምቤላ ክልል ጋምቤላ ከተማ ውስጥም ከዛሬ ማለዳ ጀምሮ በመንግስት ኃይሎችና ራሱን የጋምቤላ ነጻነት ግንባር ብሎ በሚጠራው ሸማቂ ቡድን መካከል የተኩስ ልውውጥ መካሄዱን ያነጋገርናቸው የከተማው ነዋሪዎች ገልጸዋል።
ጦርነት ነው፣ ተኩስ አይደለም። እስካሁን ድረስ አለ።
ምንድነው ይሆን ያለው? እስቲ
ገና ነው። አይ አላወቁም። አሁን ገና
የደረሰ ጉዳት ሳለ
እርግጠኛ ነገር አይደለም። እርግጠኛ አይደለም፣ ገና ነው። አሁን ሰው እየተረጋጋ አይደለም።
ሌላኛው የጋምቤላ ከተማ ነዋሪም ተኩሱ በተለምዶ ጎንደር ሰፈር ተብሎ በሚጠራው አካባቢ ያየለ እንደነበር በመጥቀስ ከጧቱ 4 ሰዓት ተኩል በኋላ ግን መቆሙን ገልጿል።
ማለት እንደ ኢንፎርሜሽን ወነገና አንጋነገ ይባል ተለዩ ኃይል ተኩስ ነው የሚለው ከጋምቤላ ላይ ያለና ፌደራል ጋር ጎንደር ሰፈር አካባቢ ነው በጣም ኃይለኛ ተኩስ የነበረው። የመንግስት መስሪያ ቤቶችም አሉ፣ የህዝብ የሚበዛበትም ሱቅም ያለበት ኬርጋባ ምናምን የሚባል እዛ አካባቢ ናቸው። እንቅስቃሴ የለም፣ ተዘግቷል። ምንም እንቅስቃሴ የለም።
ከስንት ሰዓት ጀምሮ ነው ተኩስ የተከፈተው?
ኖርማል የጀመሩ 11 ሰዓት አካባቢ ተኩስ ነበር። እስካሁንም ነበር፣ እስከ 4 ሰዓት ተኩል 5 ሰዓት አካባቢ ራሱ ነበር።
አሁንስ ቆሟል?
አሁን ትንሽ በእኛ አካባቢው ነው የሚሰማ ነገር የለም።
ሰዎች ተጎድተው ይሆን የተሰማ ነገር አለ?
አዎ የተጎዱ ሰዎች አሉ። ብዙ የተጎዱት ማለት ተመቶ የማያነሳቸው ሰዎች እንደሌለው ምናምን ነው የተናገራሉ።
የክልሉ ኮሚኒኬሽንስ ጽህፈት ቤት በማህበራዊ ገጹ ላይ ከሰዓት በኋላ ባሰፈረው ጽሁፍ በጋምቤላ ከተማ ተኩስ ከፍተው በነበሩ የሸኔና የጋምቤላ ነጻነት ግንባር ላይ በጸጥታ አካላት በተወሰደ ጠንካራ እርምጃ ከተማውን ማረጋጋት ተችሏል፣ በታጣቂዎቹ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ብሏል። የተኩስ ልውውጡ ከማለዳው 12 ሰዓት ተኩል ጀምሮ ያለማቋረጥ ለረጅም ሰዓት መካሄዱንና ተቋርጠው የቀሩ የቡኑ አካላት ያላቸውን የማጥራት ስራ እያከናወነ መሆኑን ቢገልጽም በህይወት በአካልና በንብረት ላይ የደረሰ ጉዳት ስለመኖር አለመኖሩ መጠኑ የተሰጠ መረጃ የለም። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በበኩሉ ሸኔ ብሎ በሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ወዳ ተርቢ ከአሜሪካ ድምጽ አፋን ኦሮሞ ክፍል ባልደረባ ነሞዳንዲ ጋር ባደረጉት የስልክ ቃለ ምልልስ በምዕራብ ኦሮሚያ ኦፕሬሽን አካሂደናል፣ በጋምቤላ ውስጥ ደግሞ ከጋምቤላ ነጻነት ግንባር ጋር በመሆን ኦፕሬሽን አካሂደናል ብለዋል። ኦፕሬሽኑም የትኞቹ ከተሞችና ተቋማትን ኢላማ ውስጥ እንዳስገቡ ገልጸዋል።
ኦፕሬሽን ያደደ ከጌሽኔ ጅራ ለጦሮሚያ ገምቤላ ከሰቲ እኒ ገምቤላ ከሰቲ አደብልሱማ ገምቤላ ወሊካኒ ከጌሽኔ
የተለያዩ ኦፕሬሽኖችን አካሂደናል። በምዕራብ ኦሮሚያና ጋምቤላ ውስጥ በጋምቤላ የተደረገውን ከጋምቤላ ነጻነት ግንባር ጋር በመሆን ነው ያካሄድ ነው። ያነጣጠርንባቸው ደግሞ እስር ቤቶች፣ የጦር መሳሪያ የሚቀመጥበትና የተለያዩ የመንግስት ተቋማት ላይ ነው ያነጣጠር ነው። በአሁኑ ጊዜ ኦፕሬሽኑን በስኬት አጠናቀናል። በኦሮሚያ ውስጥ ደግሞ ጊምቢ፣ ደምቢዶሎ፣ ኢናንጎና ነጆ እንዲሁም የተለያዩ ቦታዎች ነው የተካሄደው። በዚያም በእስር ቤቶችና የጦር መሳሪያ የሚቀመጥበት ቦታ ላይ ነው ያነጣጠር ነው። ባለኝ መረጃ መሰረት በደምቢዶሎ ከ400 የሚበልጡ የፖለቲካ እስረኞች ተፈተዋል። ኦፕሬሽኑ በአብዛኛው አካባቢ በስኬት ሲጠናቀቅ በጥቂት ቦታዎች ውስጥ አሁንም እንደቀጠለ ነው። ከጋምቤላ ነጻነት ግንባር ጋር ስምምነት ፈጽመው በጋራ መስራት ከጀመሩ 1 ዓመት ማለፉን የገለጹት አቶ ወዳ በስልጠና ጦር መሳሪያና መረጃ በመለዋወጥ ጭምር አብረው እንደሚሰሩ በመግለጽ ዓላማቸው በጋራ መንግስትን መታገል መሆኑን አስታውቀዋል። በሚወስዱት እርምጃም ለሲቪሎች ጥንቃቄ እንደሚያደርጉ በመጠቆም በአሁኑ የተኩስ ልውውጥ ላይ ግን በሲቪሎች ላይ ጉዳት ስለመድረስ አለመድረሱ መረጃ እንደሌላቸው ገልጸዋል። ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ቡድንም በማህበራዊ መገናኛ ገጹ ባሰፈረው ጽሑፍ በጋምቤላ ነጻነት ግንባር ጋነግና የኦሮሞ ነጻነት ሰራዊት ጋምቤላ ዋና ከተማ ውስጥ እያደረገ ያለው ኦፕሬሽን የብልጽግና መንግስት ሰራዊት ተቋማት፣ የብልጽግና መንግስት አመራሮችና ሰራዊት ኢላማ ያደረገ መሆኑን አመልክተዋል። ከ6 ወራት በፊት ከዚህ ቡድን አባላት መካከል 24 የሚሆኑት እጃቸውን በሰላም ለመንግስት መስጠታቸውን የክልሉ መንግስት ማስታወቁን መዘገባችን ይታወሳል። ዛሬ ጋምቤላና ሁለቱ የምዕራብ ኦሮሚያ ከተሞች ውስጥ ተፈጥረዋል ስለተባሉ ሁኔታዎች የዞኑንና የክልሉን ባለስልጣናት እንዲሁም ፌዴራሉን ጨምሮ የኮሚኒኬሽንስ ጉዳዮች ተጠሪዎችን በስልክ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች በተከታዩ ርዕስ ደግሞ ከጋምቤላና ከኦሮሚያ ክልል ወደ ደሴ የሚወስድን ዘገባ ነው። ደሴ ከተማ ውስጥ ተፈጠረ በተባለ የተኩስ ልውውጥና የቦምብ ፍንዳታ የአምስት ሰዎች ሕይወት ማለፉ ተገለጸ። በትላንትናው ዕለት ትጥቅ እንዲፈታ የታዘዘ አንድ ግለሰብ ፈቃደኛ ባለመሆኑ በተፈጠረ አለመግባባት የግለሰቡና የሁለት ባልደረቦቹ እንዲሁም የሁለት ፖሊሶች ሕይወት ማለፉን ነው የከተማዋ ፖሊስ ለአሜሪካ ድምጽ ያስታወቀው። ለዝርዝሩ መስፍን አራጌ።
ትናንት የደሴ ከተማ ፖሊስ በወንጀል ይፈለጋል ያለውን ግለሰብ ለምርመራና ትጥቅ ለማስፈታት ሙከራ እያደረገ ሳለ ችግሩ እንደተፈጠረ የከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላት ገልጸዋል።
ማን ይፈልገኝ የሚል ሰጣ ገባዎች ነበሩ። ካሳ ላይ አይነት ሽፍታ የሆነ ሰው ትጥቅ አውርድ አታውርድ፣ ሌላ እርምጃ ሲገባ ህዝቡ ይጎዳል የሚል እያባበሉ ወደ ጣቢያ መምጣት ነው አማራጭ የተደረገ የነበረው። ህዝባችን ሊያውቀው የሚገባው ፍርደኛ ሆኖ እንደዚህ አይነት ማሽሞንሞን የሚል ብዙ ኮሜንቶች ስምጡ፣ ይህን የተደረገበት እዛ ውስጥ ወይ ለማምለጥ ሁኔታ ይኖረዋል፣ እንደገና ደግሞ ህዝቡ የሚጎዳበት ፕሮባብሊቲ ይኖራል። ሰፊ የህዝብ ቁጥር የሚንቀሳቀስበት ኤሪያም ስለነበር ይህ እንዳይፈጠር ወደ ጣቢያ መውሰድ ስለነበረ የተወሰደው አክሽን እዛ ተሄደ በኋላ ረተኛ ወና ፖሊስ ጣቢያ ገቡ። ከገቡ በኋላ ምርመራ ክፍል ላይ ነው በቃ እጅም መስጠት አለብህ፣ ትጥቅህን ተዋርዳለህ፣ ጉዳዮችን በተረጋጋ በውይይት መፈታት ያለበት በውይይት በህግ ከሆነ በህግ ነው፣ ትጥቅህን ትፈታለህ ሲሉት ነው እዛው ላይ ግብረ አባሮቹ ይህ እያወያዩ ያሉ አመራሮችን ቢሮ ውስጥ ወዲያውኑ ቦምብ የተጣለ።
በቦምብና በተኩስ ልውውጡ ፖሊስ ተፈላጊ ሲል የጠራው ግለሰብና ሁለት ግብረ አባሮቹ እንዲሁም በምርመራ ተግባር ላይ የነበሩ ሁለት ፖሊሶች በድምሩ አምስት ሰዎች ወዲያውኑ ሞተዋል። አንድ ሰው መቁሰሉንና የግለሰቡ አጃቢ እንደነበር የተነገረለት አንድ ግለሰብ በቁጥጥር ስር መዋሉን ፖሊስ ጠቅሷል። ኮማንደር አሳምነው ግለሰቡ ተደጋጋሚ ወንጀሎችን ሲፈጽም ነበር ይላሉ።
አንደኛ በተንተ ወረዳ በዘረፋ ወንጀል 6 ዓመት ተፈርዶበታል። ሁለተኛ በተውለደሬ ወረዳ በደሴ ዙሪያም እንደዚህ ተፈርዶበት ማረሚያ ቤት ውስጥ ነበር። ማረሚያ ቤት እየታረመ ያለ አመልጦ ነበር ተስር ቤት አመለጠ በኋላ እዛም ላይ ክስ ቀረበለት። እስር ቤት ለማስመለጥ የተጠቀመባቸው እርምጃዎች ተደምሮ ወደ 25 ዓመት ገና እስራት የሚጠብቀው ነው ግለሰቡ እና ተስር ቤት አመልጦ ወጥቶ ጫካ ላይ ገብቶ የቆየው ከዛ እንደወጣ ደግሞ ይህንን ሳይጨርስ ወደውኑ 3 ሰው ገደለ። ወደ ራሱን ወደ ኢንፎርማል አደረጃጀት ገብቶ ሁኔታዎችን እየተከታተለ ራሱን አጃቢ ሰይሞ ይንቀሳቀስ የነበረ ነው። ደወሉ ላይ በተለይ በተንተ ወረዳም በደሴ ዙሪያም ተውለደሬም ላይ የመኪና አስቆሞ ዘረፋዎች በሰፊው እየተሰማራ የነበረ አሁንም ደግሞ ይህን የሚከታተለውን አመራር የማጥመርና የመከታተል እዛ ላይ እርምጃ ለመውሰድ ዝግጅቱን ጨርሶ ደሴ የገባበት ሁኔታ እንዳለ በቂ መረጃ ሲደርስ ነው ሁኔታዎች የተፈጠሩት።
ከዚህ በተጨማሪ በደሴ ከተማ በቅርቡ በሁለት ወርቅ ቤቶች ላይ በተፈጸመው ዘረፋ ላይ ግለሰቡ እንዳለበት ማረጋገጫ አለኝ ይላል ፖሊስ። አንዳንድ የከተማ ነዋሪዎች ግን ግለሰቡ በዚህ ደረጃ ወንጀል ካለበት እንዴት እስካሁን ሳይያዝ ቆየ የሚል ጥያቄ ያነሳሉ። ኮማንደር አሳምነው ሲመልሱ
በጸጥታ ኃይሉም በተለያዩ ስራዎች ላይ ቢዚ ሆኖ የቆየባቸው እሱን ወደ ሆኖ መያዝ የሚቻልበት ፕሮባብቲ እየተመቻቸ ባለበት ሰዓት ነው ይሄ ነገር የተፈጠረው።
ለአሜሪካ ድምጽ አስተያየት የሰጡ የከተማ ነዋሪዎች ግለሰቡ የፋኖ አባል ነበር ሲሉ፣ ፖሊስ በበኩሉ ህጋዊ ባልሆነ አደረጃጀት ራሱን ያስታጠቀ ነው ሲል ገልጾታል። እስከ 10 ደቂቃ የሚደርስ የተኩስ ልውውጥ ከተደረገ በኋላ በከተማዋ ቧንቧ ውሃ አደባባይ አካባቢ ተሽከርካሪዎች ለሰዓታት እንዳይንቀሳቀሱ ታግደው ነበር። ከቅርብ ጊዜያት ወዲህ በከተማዋ የሚሰሙ የተኩስ ልውውጦች የደህንነት ስጋት ፈጥሮብናል የሚሉ የከተማዋ ነዋሪዎች እየተበራከቱ መጥተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ቦትስዋና በትላንትናውና በዛሬው ዕለት በአፍሪካ ህብረትና በዓለም የገንዘብ ድርጅት አይኤምኤፍ የተመራ የጸረ ሙስና ጉባኤ በማስተናገድ ላይ ናት። አይኤምኤፍ እንዳመለከተው የኮቪድ-19 ወረርሽኝ የመልካም አስተዳደር አስፈላጊነትን እጅግ አጉልቶ አሳይቷል። መግኖዲስ ዱቤ በቦትስዋና ጋቦሮኔ የተካሄደውን ይህን ጉባኤ ተከታትሎ ያደረሰንን ደረጀ ደስታ እንደሚከተለው ያቀርበዋል።
የአይኤምኤፍ ምክትል ስራ አስኪያጅ አንቶኒ ሳዬህ በተለይም በኮቪድ-19 ቀውስ ሳቢያ አህጉሪቱ ሙስናን በመዋጋት ረገድ ከጊዜ ወደ ጊዜ እየጨመረ የሚሄዱ ፈተናዎች ከፊቷ ተደቅነዋል ይላሉ።
Of course, corruption has long been an issue. But today we face multiple crises.
በእርግጥ ሙስና ለረጅም ጊዜ አዳጋች ፈተና ሆኖ የቆየ ጉዳይ ነው። ነገር ግን ዛሬ የኮቪድ-19ን ወረርሽኝን፣ የዩክሬኑን ጦርነት፣ የአየር ንብረት ለውጥ የደቀናቸውን ፈተናዎችና በሳህል ያለውን የጸጥታ ሁከት የመሰሉ በርካታ ቀውሶች በአንድ ጊዜ በገጠሙበትና እንዲሁም የመልካም አስተዳደር እጦት ያለበት ሁኔታ ነገሩን ከመቼውም ይበልጥ አጣዳፊ ያደርገዋል።
ሳይህ አክለውም ጠንካራ የኢኮኖሚ ተቋማት ያላቸው አገሮች አዳዲሶቹን ፈተናዎች ለመቋቋም የተሻለ እድል እንዳላቸውና ፈጥነው ለማገገም ዝግጁ መሆናቸውንም ይናገራሉ። ዓለም አቀፍ ወረርሽኝ በተከሰተበትም ወቅት IMF ተጠያቂነትን ለማረጋገጥ የጸረ ሙስና ጥረቶችን አጠናክሮ መቀጠሉን አመልክተዋል።
Countries receiving IMF emergency financing must
IMF የሚሰጠውን ያስቸኳይ ጊዜ የገንዘብ ድጋፍ የሚቀበሉ ሀገራቶች ግልጽና ተጠያቂነት ያለው አሰራር ማሟላታቸውን ማረጋገጥ አለባቸው። ይህም ከኮቪድ-19 ጋር የተያያዙ የግዥ ኮንትራክቶችን ይፋ ማድረግንም ያጠቃልላል። የኩባንያዎች ጥቅም የሚያስገኝ የባለቤትነት መብት፣ የሂሳብ ምርመራ ውጤቶችን ታትሞ እንዲወጡ ማድረግና ከኮቪድ-19 ጋር የተዛመዱ ወጪዎችን ዝርዝር ሪፖርት ማቅረብንም ይጨምራል። ስር የሰደዱ የአስተዳደር ድክመቶች ሲከሰቱ የመፍትሄ አማራጮች መወሰዳቸውን ለማረጋገጥ ከባለስልጣናቱ ጋር በመተባበር እንሰራለን።
አህጉሪቱ ሙስናን ለመዋጋት ቴክኖሎጂን መጠቀም አለበት የሚሉት ደግሞ የአፍሪካ ህብረት ኮሚሽን ዳይሬክተር ጃሜል ግሪብ ናቸው።
Corruption, however, does not seem to be moving, and Africa remains the region most affected by these scourge.
የሙስና ጉዳይ ወደ የትም ፈቅ ያለ አይመስልም። በዚህ ሳቢያ አፍሪካ በዚህ ለስቃይና መከራ በሚዳርግ ፈተና የተዋጠሽ ቀጠና ሆና ቆይታለች። ሁላችንም አራተኛው አብዮት ካሳደረው አውንታዊ ለውጥና በህይወታችን ላይ ካመጣው የመተማመን ስሜት ተጠቃሚ ልንሆን ይገባል። የዲጂታል ቴክኖሎጂን በመጠቀም ሙስናን የመግታት እድል ከእጃችን ነው። ይህንንም ልንጠቀምበት ይገባል።
ሙስናን ለማጋለጥ የሚረዳ ቴክኖሎጂ መኖሩን ያመለከተው በሙስና ላይ ትኩረት የሚያደርገው ዓለም አቀፍ ትራንስፓረንሲ ኢንተርናሽናል በበኩሉ ያን የሚደግፍ የህግ ማዕቀፍ ያለ መኖሩ ከሌሎች ሁኔታዎች ጋር ተደምሮ እድገትን እንደሚያደናቅፍ አስታውቋል። ሙስና በአብዛኛዎቹ የአፍሪካ አገሮች ልማትን እያዳከመ መሆኑን የተናገሩት ደግሞ የቦትስዋና የገንዘብ ሚኒስትር የልማትና የበጀት ጉዳዮች ኃላፊ ኦሊሲትሴ ማስሜጋ ናቸው።
I need to mention the possibility of weak governance and corruption scaring foreign investors and potential business partners.
ደካማ አስተዳደርና ሙስና የውጭ ባለሀብቶችንና የመጣኔ ሀብት መጎልበትንና የዘመናዊነትን መስፋፋት የሚያግዙ ሁነኛ የንግድ አጋር የመሆን እድል ያላቸውን ከሩቅ ሊያስፈራሩ የሚችሉ ወይም የሚገፉ መሆናቸውን መጥቀስ አለብኝ። ሲከፋም በህብረተሰብና በኢኮኖሚው ላይ የሚደርሰውን አሉታዊ ውጤት የሚያስቀጥል ተጽዕኖ የማድረግ አቅም ያላቸውን አይነት ባለሀብቶችን መሳብ ሊሆንም ይችላል ውጤቱ።
የአፍሪካ መሪዎች እንደ አውሮፓውያን የዘመን አቆጣጠር በ2018 ዓመተ ምህረት ሙስናን በቁርጠኝነት ለመዋጋት ቃል ቢገቡም በዓለም አቀፉ የአገሮች የግልጽነትና የሙስና ግንዛቤ ጠቋሚ ሰንጠረዥ ከሳራ በስተደቡብ የሚገኙ አገሮች ውጤት አሁንም በዓለም ዝቅተኛ ነው።
ተከታዩ የመጽሔር ድረስ ደግሞ ወደ ጄኔቫ ይወስደናል። ኮሚሽነር ሚሼል ባሽሌት ካላፊነታቸው እንደሚለቁ አስታወቁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት የስልጣን ዘመናቸው የፊታችን ነሐሴ ወር ላይ በሚያበቃበት ወቅት ኃላፊነታቸውን እንደሚለቁ ነው ያስታወቁት። ባሽሌት ይህን ያሉት በመንግስታቱ ድርጅት የሰብአዊ መብቶች 50ኛ ጉባኤ መክፈቻ ላይ ባሰሙት ንግግር ሲሆን ለውሳኔያቸውም ተጨማሪ ማብራሪያ አልሰጡም። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ዓለም አቀፍ የሰብአዊ መብት አያያዞችን ይዞታ በተመለከተ ያካሄዱትን ጥናት ለጉባኤው ያቀረቡት ባቸሌት በጄኔቫ ለጋዜጠኞች በሰጡት መግለጫ በግል ምክንያታቸው ጡረታ ለመውጣት መወሰናቸውን ገልጸዋል። ውሳኔያቸው ከቻይና ጉዟቸው ጋር በተያያዘ ከቀረበባቸው ትችት ጋር እንደማይያያዝም አስታውቀዋል። የሰብአዊ መብት ተሟጋቾች ባቸሌት ወደ ቻይና ባደረጉት ጉዞ ቤጂንግ በሺንጃንግ ግዛት በሚገኙ ማጎሪያ ካምፖች ውስጥ ወደ 2 ሚሊዮን ዊገሮችን በግዳጅ ማሰሯን ሳያወግዙ ቀርተዋል በሚል ትችት አቅርበውባቸዋል። ባቸሌት ለሚዲያ ባደረጉት ገለጻ በድጋሚ በኃላፊነታቸው መቀጠል እንደማይፈልጉ ገልጸው መልቀቂያቸውን ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ያስገቡት ወደ ቻይና ከመጓዛቸው ከ2 ወር በፊት መሆኑን አስረድተዋል።
She told me he would love me to continue, but I explained to him that because of personal reasons,
በራሴ በሆነ ምክንያት ከዚህ በኋላ ወጣት ሴት አይደለሁምና ከረጅምና የካበተ የሥራ ልምድ በኋላ ወደ ሀገሬ ወደ ቤተሰቦቼ መመለስ እፈልጋለሁ። ለረጅም ዓመታት በሚኒስትርነት ፕሬዝዳንትነትና ከፍተኛ ኮሚሽነርነት ካገለገልኩ በኋላ አሁን ጊዜ ይመስለኛል። አሁን የመመለስበት ጊዜ ነው።
ቀደም ሲል ለጉባኤው አድርገውት በነበረው ንግግር የሚሰነዘሩባቸውን ትችቶች አንስተው አስተያየትም ሰጥተው ነበር። ባቸሌት ከቻይና ከፍተኛ ባለስልጣናት ጋር በሰባዊ መብት ጥሰቶች ዙሪያ መነጋገራቸውን ገልጸው እነዚህም ሽብርተኝነትን ለመዋጋት መንግስት የሚጠቀምባቸውን ፖሊሲዎች በብሔራቸውና በሃይማኖታቸው ምክንያት ለሚገፉ ሰዎች ሊደረግ ስለሚገባው ጥበቃና ለሴቶች ሊሰጥ የሚገባ ህጋዊ ከለላን እንደሚያጠቃልሉ ተናግረዋል።
I also raise concern regarding the human rights situation of the Uyghur and other predominantly Muslim
minorities. በሌሎች በሽንጃንግ የሚገኙ በአብዛኛው ሙስሊም በሆኑ ሰዎች ላይ ስለሚደርሰው የሰብአዊ መብት አያያዝ አንስቻለሁ። በሙያ ትምህርት ማሰልጠኛ ማዕከልና በሌሎች የእስር ቦታዎች ስለሚደርሰው የጅምላ እስር አካሄድና የመብት ጥሰቶችንም ጨምሮ የኔ ቢሮ በሽንጃንግ ስላለው የሰብአዊ መብት ሁኔታ የሚያዘጋጀው ግምገማ ያንን እንዲያካትት እየተደረገ ነው። ሪፖርቱ ከመታተሙ በፊት ለመንግስት ተልኮ በመረጃው ላይ አስተያየታቸውን እንዲሰጡ ይደረጋል።
በባቸሌት ላይ ትችት ከሚያቀርቡት መካከል አንዱ መቀመጫውን ዋሽንግተን ያደረገ ለዊገሮች ዘመቻ የተሰኘ ተቋም መስራችና ዋና ዳይሬክተር የሆኑት ሩሻን አባስ ናቸው። አባስ በቅርቡ ባቸሌት የቤጂንግን ትርክት በማስተጋባት በተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ላይ አፊዛዋል ሲሉ አስተያየት ሰጥተው ነበር። በትዊተር ገጻቸው ላይም የመንግስታት ድርጅቱ የተመሰረተበትን መርሆና ኃላፊነታቸውን ዘንግተዋል በማለት ከኃላፊነታቸው እንዲለቁ ጠይቀው ነበር። የመብት አቀንቃኞች ባቸሌት ለረጅም ጊዜ ሲጠበቅ የቆየውን በቻይና የሰብአዊ መብት ጥሰት ዙሪያ የተዘጋጀውን ሪፖርት እንዲያወጡ ሲወተውቷቸውም ቆይተዋል። ከፍተኛ ኮሚሽነሯም ሪፖርቱ ሳቸው ስራቸውን ከመልቀቃቸው በፊት እንደሚወጣ ገልጸዋል። ቤጂንግ ግን ማንኛውም የመብት ጥሰት ክስ አትቀበልም። ከፍተኛ ኮሚሽነሯ ለጉባኤው ባቀረቡት ረዘም ያለ ሪፖርት በዓለም ዙሪያ የተስፋፉ የመብት ጥሰቶች በሚሊዮኖች የሚቆጠሩ ሰዎችን ህይወት እንዳወደመና ለድህነት እንደዳረገ አስረድተዋል። ባቸሌት ንግግራቸው በተለይ በዩክሬን እየተደረገ ባለው ጦርነት ላይ ያተኮረ ሲሆን ጦርነቱ የብዙ ሰዎች ህይወትን ያጠፋ፣ ያበላሸና ያወደመ ነው ብለዋል። በተለይ በንጹሃን ዜጎች ላይ ደረሰው ስቃይ ለመጪው ትውልድም እጅግ መጥፎ ጠባሳ ጥሎ የሚያልፍ መሆኑንም አስመረውበታል። ባቸሌት በንግግራቸው በየካቲት 17 ቀን በዩክሬን ላይ ወረራ የፈጸመችውን ሩሲያ በርካታ ቁጥር ያላቸው የጦርነቱ ተቃዋሚ ሰልፈኞችን በጅምላ ማሰሯን አውግዘዋል። በሩሲያ ገለልተኛ ሚዲያዎች ላይ እየጨመረ የሄደው ቅድመ ምርመራና ክልከላ እጅግ የሚያሳዝን ነው ሲሉም ኮንነዋል።
ክብራትና ክብራት አድማጭ ተመልካቾቻችን፣ ለመጨረሻው የመጽሔት ቱርስ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመለሳችሁ። ትራምፕ በሐሰት የምርጫ ነክ ውንጀላዎቻቸው ገፍተውበት ነበር ሲሉ ከፍተኛ የምርጫ አማካሪዎቻቸው መሰከሩ። እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ.ም ምርት በዩናይትድ ስቴትስ ምክር ቤት ህንጻ ላይ የተፈጸመውን ጥቃት እየመረመሩ ያሉት የምክር ቤት መርማሪዎች የቀድሞ ፕሬዝዳንት ዶናልድ ትራምፕ የቅርብ አማካሪዎቻቸው ቢያስጠነቅቋቸውም የ2020ን ምርጫ ተጭበርብሯል የሚለውን የሐሰት ወሬ መንዛቱን ቀጥለው ነበር ሲሉ የወነጀሉበት ምርመራ ትናንትም ሰኞ ቀጥሏል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናቀረችውን እንግዲህ ወልዴ እንደሚከተለው ያቀርበዋል።
በአሜሪካ ካፒቶል ላይ የተፈጸመውን ጥቃት በተመለከተ እየተካሄደ ያለው ምርመራ በዚህ ሳምንት ሲቀጥል ከሰባት የምክር ቤት የምርመራ ውሎች ሁለተኛ በሆነው በዚህ ሂደት ምክር ቤቱ የቀድሞ ፕሬዝዳንት ዶናልድ ትራምፕ የ2020 ምርጫን በኃይል ለመቀየር ሞክረዋል የሚለውን ክስ ማየቱን ቀጥሏል። ቤኔት ቶምሰን የዲሞክራቲክ ተወካይ ናቸው።
He betrayed the trust of the American people. He ignored the will of the voters.
የአሜሪካንን ህዝብ እምነት ክደዋል። የመራጮችን ውሳኔ ይችላ ብለዋል። ደጋፊዎቻቸውንም ሆነ አገሪቱን ዋሽተዋል። ህዝቡ በመርጫ ከጣላቸው በኋላና ይህንንም ፍርድ ቤቶች ካረጋገጡ በኋላ በስልጣን ላይ ለመቆየት ሞክረዋል።
መርማሪዎች እንዳሉት የቀድሞው ፕሬዝዳንት በመርጫው ምሽት ወቅት አሸናፊነቴን ካላወጅኩ ብለው አስቸግረው ነበር። ዶናልድ ትራምፕ በወቅቱ እንዲህ ብለው ነበር።
This is a fraud on the American public. We were getting ready to win this election.
ይህ በአሜሪካውያን ላይ የተፈጸመ ማጭበርበር ነው። ምርጫውን ለማሸነፍ እየተዘጋጀን ነበር። እንደውነቱ ከሆነ ምርጫውን አሸንፈናል።
ይህም አማካሪዎቻቸው ከሚሰጧቸው ምክር በተቃራኒው ነበር። Bill Stempien የዶናልድ ትራምፕ የምርጫ ዘመቻ ኃላፊ ነበሩ።
It was far too early to be making any calls like that. Ballots
እንዲህ ያለ ንግግር ለማድረግ በጣም ገና ነበር። ድምጽ ገና በመቆጠር ላይ ነበር። ድምጹ ገና ለቀናት እየተቆጠረ ነበር። እናም በእንዲህ አይነት ለማወጅ ጊዜው በጣም ገና ነበር።
ከትረምፕ ሰዎች መሃል አሸናፊ ነን የሚለውን ሲገፉበት የነበሩት የቀድሞው ፕሬዝዳንት የምርጫ ጠበቃ የነበሩት ሩዲ ጁሊያኒ ብቻ ነበሩ። የአይን ምስክሮች እንዳሉት በመርጫው ምሽት ጁሊያኒ ሰክረው ነበር። ጄሰን ሚለር የትረምፕ ምርጫ ዘመቻ ከፍተኛ አማካሪ
Mayor Giuliani was saying, "We want it. They're stealing it from us. Where all the votes come from? We need to go say that we won."
ከንቲባው ጁሊያኒ ሲሉ የነበረው አሸንፈናል እየተሰረቀ ነው። ይሁሉ ድምጽ ከየት መጣ? አሸናፊነን ብለን ማወጅ አለብን ነው። ከዚህ ሐሳብ ጋር የማይስማማ ሁሉ ደካማ ተደርጎ ይታይ ነበር።
የቀድሞው ዋና አቃቤ ሕግ ቢል ባር በሰጡት ምስክርነት ደግሞ የቀድሞው ፕሬዝዳንት ምርጫ ካለፈ ሳምንታት በኋላና መሸነፋቸው ግልጽ ከሆነም በኋላ ምርጫው ተጭበርብሯል የሚለውን ክስ ገፍተውበት ነበር። ትንሽ ሞራል የሚነካ ነገር ነበር። ትራምፕ ይህን የሚያምን ከሆነ ከእውነታው ጋር ተለያይቷል። ተጭበርብሯል የሚለው ክስ የማይሆን ነው ብዬ ስለሆንኳን ወደ እውነታው ለመጠጋት ምንም ፍላጎት አልነበረውም ብለዋል። ከሶስት ክፍላት ሀገራት የመጡ የምርጫ አስፈጻሚዎችና አንድ ሪፐብሊካን ፓርቲ ጠበቃ እንደተናገሩት የቀድሞው ፕሬዝዳንት ምርጫው ተጭበርብሯል ብለው ፍርድ ቤት መሄዳቸው መሰረተ ቢስ ነበር። የምርመራ ኮሚቴው ጠበቆች እንደሚሉት ትራምፕ ምርጫው ተጭበርብሯል የሚለውን ውንጀላ በመጠቀም ወደ እርሳቸው ድርጅት የገባ በሚሊዮን የሚቆጠር ዶላር ሰብስበውበታል። የሪፐብሊካን ምክር ቤት አባላት ሁሉም በሚባል ደረጃ የጥር ስድስቱን ምርመራ ኮሚቴ ስራ ህገወጥ ነው በማለት የቀድሞውን ፕሬዝዳንት ይደግፋሉ። የኮሚቴው ስራ ነገና ሐሙስ ሲቀጥል በእነዚህ ቀናትም የቀድሞው ፕሬዝዳንት ትራምፕ በውሸት ምርጫውን አሸንፈያለሁ ለማለት የአሜሪካንን የፍትህ መስሪያ ቤት እንዴት ሊጠቀሙበት እንደመከሩ ይመለከታል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ47 መሆኑን ያመለክታል። ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። ቀደም ብለን በመግቢያችን አስተዋውቀናችሁ ነበር። የድምጽ መልእክት ሰላምታን በመልእክተኛ ይሰኛል ተከታዩ ርዕስ። የስልክና የኢንተርኔት አገልግሎት በተቋረጠባት ትግራይ ክልል ለሚገኙ ቤተሰቦቻቸው ሰላምታ ለማድረስ ድምጽ እየቀረጹ እንደሚልኩ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናገሩ። አዲስ አበባ የሚኖሩ የትግራይ ተወላጆች ችግሩን እንዲቀርፍና ቤተሰቦቻቸውን እንዲያገኙ በክልሉ የተቋረጡት መሰረታዊ አገልግሎቶችም ዳግም ስራ እንዲጀምሩ ጠይቀዋል። ችግሩ ሰላማዊ መፍትሄ እንዲሰጠው ሲሉም ጥሪ አቅርበዋል። ከአንድ አመት በላይ ለሆነ ጊዜ በመላየታቸው የቤተሰቦቻቸው ሁኔታ እንደሚያሳስባቸውም ተናግረዋል። አንዳንድ የአዲስ አበባ ነዋሪዎችን ያነጋገረው ዘጋቢያችን ገብረ ሚካኤል ገብረ መድን ተከታዩን አጠናቅሯል።
ቤተሰቦቻቸውን እየናፈቁ ከሚኖሩት የትግራይ ተወላጆች አንዱ የሆነው ቢኒያም ሐዱሽ በስልኩ ስክሪን ላይ ያለውን የእጮኛውን ፎቶ እያየ ሁሌም እንደሚያስባት ይናገራል። ትዳር የመመስረት እቅዳቸው በጦርነቱ ምክንያት እንደተሰናከለ ይገልጻል።
እንደማንኛውም ሰው ትዳር አድርጌ ቆም ነገር ደርሼ እንግዲህ ለመውለድ ለመክበድ ነበር የኔ እቅድ ማለት ነው። የቤተሰቦች ፍላጎትም ያ ነበር። አጋጣሚ በአንድ ሳምንት ልዩነት ልክ እንደመጣው አዲስ አበባ እንትን ተፈጠረ፣ ጦርነት ተፈጠረ። ያኔ ሁሉ ነገር ተበላሻሽ ማለት ነው።
ቢኒያም በአንዳመት ውስጥ አንድ ጊዜ ከትግራይ በመጣለት የድምጽ መልእክት የሚወዳትን እጮኛውንና የቤተሰቡን ሁኔታ የመስማት አጋጣሚ አግኝቷል።
ኦልሞስት ከስድስት ወር በላይ ነው አንድ ጊዜ ነው በመሃል ያገኘዋቸው። በመሃል ያው በቮይስ ሜሴጅ ነው ያገኘዋቸው። በተለያዩ አንድ የኤንጂኦ ጓደኛ ያለ እንደምንም ብሎ ከአንድ ደቂቃ ባልበለጠ ቮይስ ሜሴጅ አመጣልኝ። ያኔ የድምጽ መልእክት ያኔ ሰማኋቸው።
ሌላኛው በተመሳሳይ መንገድ በተላከለት የድምጽ መልእክት የቤተሰቦቹን ሁኔታ የማወቅ እድል ያገኘው የአዲስ አበባ ነዋሪ ኤፍሬም ጽሩ ይባላል። ከድምጽ መልእክቶቹ የተረዳውን ነገር እንዲህ ይገልጻል።
ድምጽ መልእክቶቹ ያው ሰላም ነን ይሉናል። ማለት ችግር አለ በጣም ችግሮች ነው። መድኃኒት እጦት አንደኛ ማለት የረሃብን ችግር እንዳለው ነው። ግን ሞር መድኃኒት ቤት ዝግ ነው።
ከትግራይ የሚመጡላቸው የድምጽ መልእክቶች አጫጭር ሆነው በይዘታቸውም አብዛኞቹ ሰላምታ የሚያቀርቡ ናቸው። በትግራይ ያለውንም ችግር በጨረፍታ ይጠቅሱታል።
ሰላም ዶ ከመላ ተጣፊና ደሃይ ቤተሰብ ገለ ደሃኒ ያው ከመላኸ
ብቻ ስንዴን ካብዚ መከራ ዝኹን ንወጸሉ
ከመላኸ ጥና ደሃንዲኻ እና ደሃኒና ብጀካናት ካሻቀለ ጽቡቅ ኣለና እግዚአብሔር ይመስገን ደሃኒና ምንም ይኮና።
ይህ ግን በጥቂቶች የተገኘ አጋጣሚ እንጂ በትግራይና ከትግራይ ውጭ ላሉ ሚሊዮኖች የተሰጠ እድል አይደለም። ላለፉት 9 ወራት የቤተሰቦቿ አንድምጽ የመስማት እድል ያላገኘችው ዮርዳኖስ ጸጋይ በስልኳ ውስጥ ያሉትን ፎቶዎች እያየች ከማስታወስ ውጪ አማራጭ የለኝም ትላለች። የቤተሰቦቿ ሁኔታ እንደሚያስጨንቃትም ትገልጻለች።
ምን ሰማው ነገር ስለሌለ ያስጨንቀኛል። ከባድ ነው። ተርበው ሞት የለባቸው።
ኪዳን ኃይለ የሚባል ሌላኛው አስተያየት ሰጪ እንባ በቀላቀለ ንግግሩ የወላጆቹን ድምጽ ከአንድ አመት በላይ ለሆነ ጊዜ ሰምቶ እንደማያውቅ ይገልጻል።
ድምጽ ከአመት በላይ አለማግኘት ሁሉ ነገር ማጣት ከባድ ነው እና እኔ ከመሰወጠን እኔ በጣም ከብደኛል። ይሄንን ብዬ ንገልጻለሁ።
አስተያየት ሰጪዎቹ ለሚመለከታቸው አካላት የሚያስተላልፉት መልእክት አለ። ከቤተሰቦቻችን ጋር ተለያይተን ከዚህ በላይ መኖር የለብንም። ችግሩ ሰላማዊ መፍትሄ ማግኘት አለበት የሚል።
ስሜ ሚሊዮን አንድም ባለ ቢያንስ ስልክ ባንክ ቢከፈት ቢያንስ ትንሽ አቅማችን በቻሉ መጠን ናግዛቸው ነበር። ስልክ ከተከፈተ ቢያንስ በህይወት ይኑሩ አይኑሩ ትንሽ እንኳን እናረጋግጥ ነበር እኮ ራሳችን። እኔ በጣም ጭንቀት ላይ ነኝ ያለሁት።
ብዙ ነገር ነው የሚያሳስበው። በህይወት ይኑሩ አይኑሩ አናውቅም። እግዚአብሔር ብቻ ነው የሚያውቀው። እኛ ልናውቅ አንችልም። ምክንያቱም ረሃብ አለ፣ የመድኃኒት እጦት አለ፣ በዛ ላይ ኤሌክትሪክ የለም። ስለዚህ ኤሌክትሪክ ከሌለ ደግሞ ብዙ ነገር ነው ያለ። የተገኘችው እንኳን ፈጭተ መብላታችን በጣም ከባድ ነው። ስለዚህ ምን እንደሚገጥማቸው አላውቅም። እኔ እንጃ ምን እንደምልህ አላውቅም። ኢቭን ያሳዝናል። ስለዚህ ግን ይብቃን፣ አሁንም ይብቃን። ያለፈውን አልፏል። እንግዲህ አሁን ወደ ሰላም መምጣት አለባቸው ሁለቱም አካላት መፈታት አለበት።
ለዚህ ህዝብ ሰላም እንመኝለታለን። ሰላም እንዲሆን ሁሉ ነገር ኢንተርኔት ይሁን ሁሉ ነገር ሊከፈትለት ባንክ ሊሆን ይችላል። በሁሉ ነገር እኔ ሰው የሚያስፈልገው ነገር ማግኘት አለበት። እንደሰው መጠን ማለት ነው። አንድ ዓለም ብዙ ተካፋይ በመሆናችን ሁሉ ነገር ማግኘት አለበት ህዝባችን።
እናትህን አባትህን በጊዜ አለመግኘት የምትፈልገው ሰዓት ላይ ከባድ በጣም የሚያስጨንቀኝ እና ሰላም ቢሆን ደስ ይለኛል።
በቅርቡ ለቪኦኤ ቃለ መጠይቅ የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በትግራይ የተቋረጠውን የስልክና የኢንተርኔት አገልግሎት የማስጀመር እቅድ ይኖር እንደሆነ ተጠይቀው የሰጡት ምላሽ እንዲህ የሚል ነበር።
ተቀላይ በሰሜኑ ሀገራችን ክፍል በተፈጠረው ክራይሲስ ምክንያት በከፍተኛ ጉዳት ከደረሰባቸው ተቋማት አንዱ እና መሰረተ ልማት አንዱ የቴሌኮም ነው። አክሰስ ማድረግ በቻልንበት መዘዋወር በቻልንበት የጸጥታ አካላት እንድንዘዋወር ሴኩር ባደረጉባቸው ኤሪያዎች ገብተን ጥገና አድርገናል። አገልግሎት እየሰጡ ናቸው ያሉት ማለት ነው። አሁንም ግን ሪስቶር ያልተደረጉ መዘዋወር ያልቻልንባቸው አካባቢዎች አሉ። በሰሜኑ ብቻ ሲሆን በሌሎችም አካባቢዎች እንደዚሁ ማለት ነው። እነዚህ አካባቢዎች እንግዲህ ኦፕሬሽን ለማድረግ የቴሌኮም አገልግሎት ለመስጠት የሚያስችለን ጥገና ለማድረግ አገልግሎት ለመስጠት ደንበኞቻችንን ለማግኘት የጸጥታ ሁኔታ አጠቃላይ ግን መሻሻል ሲኖር ወደዛ ገብተን እንሰራለን ማለት ነው።
አስተያየት ሰጪዎቹ ሁኔታዎች ፈቅደው እስክንገናኝ ድረስ ሰላምታችን ለቤተሰቦቻችን ይድረስልን ብለው ይህን የድምጽ መልእክት ልከዋል።
በጣም ወዳቸዋለሁ፣ አከብራቸዋለሁ። ቤተሰቦቼ በሰላም በጤና እንድትቆይልኝ ምኞቴ ነው።
አቶ ገብረ መድህን ገብረ ጊዮርጊስ በሽሬ ያለ አከላም ገብረ ጊዮርጊስ በገጠር የሚገኝ አፈረም ወረዳ ጤና ደህና ነው። ወንድማችሁ ኪዳነ ገብረ ጊዮርጊስ
ለእናት ለአባቴ ለወንድሞቼ ሁሉ የትግራይ ህዝብ ሰላምታ ማድረስ ፈልጋለሁ።
ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ነጻና ዲሞክራሲያዊ ማህበረሰብ ያለ ጠንካራ ነጻና ገለልተኛ ፕሬስ ሊኖር አይችልም። ይህ የሚሆነው ጋዜጠኞች የመንግስትን የማታለልና የሙስና ተግባራትን ጨምሮ የዲሞክራሲ ተቋማትን የሚገድሉ እንቅስቃሴዎችና ተግባራትን ያለማቋረጥ ውጤታማ በሆነ መንገድ ስለሚያጋልጡ ነው። ጋዜጠኞች ሁልጊዜም ህዝብን ያሳውቃሉ። ያን በማድረጋቸውም መንግስትና የጃዙር አስፈጻሚዎችን በሐቅ እንዲሰሩ ያደርጋሉ። የመረጃ ፍሰትን ለመቆጣጠርና ያልተፈለጉ የትችት ዜናዎችን ከህትመት ለማጥፋት የመንግስት ተዋናዮች እንዲሁም ለአምባገነን መሪዎችና መንግስታት ወኪል የሆኑ መንግስታዊ ያልሆኑ ድርጅቶች ሁልጊዜም ነጻውን ሚዲያ ዝም ለማሰኘት ከፍተኛና ብዙ ጊዜም ጨካኝ የሆኑ ዘመቻዎችን ሲያደርጉ ቆይተዋል። ጋዜጠኞች፣ አዘጋጆች፣ አሳታሚዎችና ሌሎች የሚዲያ ሰራተኞች ጥቃት፣ በሐሰት የተቀነባበረ ክስ፣ እስር፣ አካላዊ ጥቃትና ግድያ ሳይቀር ተፈጽሞባቸዋል። እንደ ድንበር የለሽው የጋዜጠኞች ቡድን ዘገባ ባለፉት 10 ዓመታት ውስጥ በመላው ዓለም ወደ 1100 የሚጠጉ ጋዜጠኞች ተገድለዋል። ይህ የአውሮፓውያን አመት ከገባ በኋላ እስካሁን 26 ጋዜጠኞችና 2 የሚዲያ ሰራተኞች ተገድለዋል። ወደ 460 የሚጠጉ ጋዜጠኞችና 18 የሚዲያ ሰራተኞች ታስረዋል። ዩናይትድ ስቴትስ በብዙ የዓለም አካባቢዎች የጥቃት ኢላማ የተደረጉት ጋዜጠኞች በእጅጉ ያሳስባታል ሲሉ በተባበሩት መንግስታት የኢኮኖሚና የማህበራዊ ምክር ቤት የዩናይትድ ስቴትስ ተወካይ ሊሳ ካርቲ ተናግረዋል። በዚህ አመት በተለይ ሩሲያ ውስጥና በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች ያሉ ጋዜጠኞች ያሉበት ሁኔታ አስቸጋሪ ነው።
Reportedly, at least 21 more journalists have been unjustly detained within the areas of Ukraine.
ያለምንም ምክንያት የተከሰቀሰውንና አላስፈላጊውን የሩሲያው የዩክሬን ጦርነት ይዘግቡ ከነበሩት መካከል ቢያንስ 7 ጋዜጠኞች ተገድለዋል። ቢያንስ 21 የሚሆኑ ጋዜጠኞች ሩሲያውያን በሚቆጣጠሯቸው የዩክሬን አካባቢዎች ፍትሃዊ ባልሆነ ሁኔታ እየሰሩ ሲሆን ከመካከላቸው የብዙዎቹ እጣ ፈንታ በውል አልታወቀም። እነዚህ እጅግ ከገዘፈው ጥቂቶቹ ሊሆኑ ይችላሉ። እነዚህ የሩሲያ መንግስት ስለሚያካሄደው ጦርነት እውነተኛ ዘገባ እንዳይቀርብ ያለውን ፍራቻ ያሳያሉ።
በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የጋዜጠኞችን ደህንነት ስለመጠበቅ የተናገሩት አምባሳደር ካቲ በመላው ዓለም ሴቶች ጋዜጠኞች ከሌላው በተለየ መልኩ ዛቻዎችና ጥቃቶች ይደርሱባቸዋል። ከወንድ የሙያ ባልደረቦቻቸው በላይ የጾታና የጾታ ንክ ጥቃቶችም እየተፈጸመባቸው ሲሆን በተለይ ጥቃቱ ድረገጽ ላይ በከፍተኛ ሁኔታ እየጨመረ ነው ብለዋል።
The United States condemns all threats, harassment and violence against journalists.
United States በጋዜጠኞችና የሚዲያ ሰራተኞች ላይ የሚደርሱ ሁሉንም ዛቻዎች፣ እንግልቶችና ጥቃቶች ታወግዛለች።
ነጻና ገለልተኛ ሚዲያ ለዲሞክራሲ፣ ለነጻ የመረጃና የሐሳብ ልውውጥ፣ ሙስናን ለመዋጋት፣ መንግስትን የበለጠ ተጠያቂና ግልጽ በማድረግ ቁልፍ ሚና ይጫወታል ያሉት አምባሳደር ካቲ ስራቸውን በሚሰሩበት ወቅት ወከባ፣ ማስፈራሪያና ጥቃት የሚደርስባቸው ጋዜጠኞች ሊኖሩ አይገባም ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። የስርጭቶቻችንን አጋጣሚዎች ወይም እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያዘጋጀነውን እዚህ ላይ አበቃን። ነገ ረቡዕ እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩት ባልደረቦች ጋር በዚህ ተሰናበትን። ሰላም ደህና ደሩ።